Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat skand sat tokul bezetin shi 650 kilohertz wein be 31 meter band mata ka and sat tokul ska 2 sat ba 11625 kilohertz wein ba 6 meter band ba 13765 kilohertz wein ba 22 meter band yeqedist member zenaochinna yeteleyayu alemawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክብሯንና ክብሯት አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሚያዝያ 9/2009 ዓ.ም የሰኞለት የዜና ስርጭታችንን ነው። እንደሚታወቀው በመላው ዓለም የሚገኙ ክርስቲያኖች የጌታችን የኢየሱስ ክርስቶስን የትንሣኤ በዓል በከፍተኛ ድምቀት ማክበራቸው ይታወቃል። የዚህ በዓል አንድ ክፍል በሆነው በሚያዝያ 7/2009 ዓመተ ምህረት ቅዳሜ ምሽት የትንሣኤ ዋዜማ መስዋዕተ ቅዳሴ በርዕሰ ሊቃነ ጳጳሳት ፍራንቸስኮ መሪነት በቫቲካን በሚገኘው የቅዱስ ጴጥሮስ ባዚሊካ ካህናት፣ ደናግላን፣ ገዳማውያንና ገዳማውያት እንዲሁም ተጋባዥ የተለያዩ አገራት ልዑካን እንዲሁም በብዙ ሺ የሚቆጠሩ ምዕመናን በተገኙበት በድምቀት ተከብሮ አልፏል። በእለቱ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ባሳረጉት መስዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘት እንደሚከተለው ተርጉመናል። እንድትከታተሉን ከወዲሁ እንጋብዛለን። ሰንበት ካለፈ በኋላ በሳምንቱ መጀመሪያ ቀን ጎሲቀድ ማርያም መግደላዊትና ሌላዋ ማርያም መቃብሩን ሊያዩ ሄዱ። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ይህንን መንገድ እንዴት እንደተጓዙ መገመትም እንችላለን። በጥርጣሬና ግራ በተጋባ ስሜት ይህ እንዴት ሊሆን ይችላል? ለማመን የሚከብድ ነገር ነው በማለት ወደ ቀብር ስፍራ እንደሚጓዙ ሰዎች አይነት ጉዞ ነው ያደረጉት። የፊታቸውን ገጽታ የገረጣና በእንባይራሰ እንደነበረ መገመት ይቻላል። እውነት ፍቅር ሞቷል ወይ የሚል ጥያቄም ነበራቸው። ጌታቸው በመስቀል ላይ በነበረበት ወቅት የመጨረሻውን እስትንፋሱን ሲተነፍስ እንደነበሩ ሁሉ የአርማቲያው ሀገር ሰው የነበረው ዮሴፍ በመቃብር ውስጥ ኢየሱስን ሲያስቀምጠው ልክ እንደ ደቀ መዛሙርቱ ሴቶችም በዚያው ተገኝተዋል። እነዚህ ሁለት ሴቶች ከርሱም አልሸሹም፣ በጽናትም ቆመው ነበር። ሕይወትን እንዳመጣጡ ተጋፍጠውትም ነበር። አድሎ ወይም የፍትህ መጓደል ምን አይነት መራራ ነገር እንደሆነም አውቀዋል። በመቃብሩም ፊት ለፊት በሐዘን ተውጠው እናገኛቸዋለን። ነገር ግን በተመሳሳይ መልኩ ይህ ጉዳይ በዚህ መልኩ ይጠናቀቃል ብለው መቀበል አዳግቷቸው ነበር። እኛ ይህንን ትዕይንት ለማሰብ በምንሞክርበት ወቅት የነዛን ሴቶች የተለያየ የፊት ገጽታዎችን በምናባችን በማሰብ በአድሎ ምክንያት ከፍተኛ ሸክምና አስከፊ ነገር ውስጥ የገቡትን የእናቶችንና የአያቶቻችንን ፊት እንዲሁም የሕፃናትና የታዳጊ ወጣቶችን ፊት መገመት እንችላለን። በእነዚህ ሴቶች የፊት ገጽታ ላይ በየከተማችን መንገዶች ላይ የሚገኙ አስከፊ በሆነ ድህነት የሚሰቃዩ ለሕገ ወጥ የሰው ዝውውር ሰለባ የሆኑ በአሳዛኝ ሁኔታ የተበዘበዙ ወይም መጠቀሚያ የሆኑ ሰዎችን ፊት ያንጸባርቃል። በተጨማሪም አገራቸውን ቤተሰቦቻቸውንና ቤታቸውን ጥለው ተሰደው በመምጣታቸው ብቻ ለንቀት የተዳረጉ ሰዎችን ፊት ማየት እንችላለን። እጆቻቸው ተጨማደውና የተተለተሉ በመሆናቸው ምክንያት ብቻ መገለላቸውና ብቸኛ መሆናቸው ፊታቸው ላይ ማንበብም እንችላለን። የእነርሱ ፊት የልጆቻቸው ሕይወት በከፍተኛ ሙስና ምክንያት መብቱን ሲገፈፍና ሕልማቸው ሲጨልም እንደሚያለቅሱ ሴቶች እናቶች ፊት ነጸብራቅ ነው። በየቀኑ የሚፈጸመው የራስ ወዳድነት ተግባር እነዚህን ሰዎች ይሰቅላል፣ ከዚያም የሕዝቡን ተስፋ ይቀብራል። የእነዚያ ሁለት ሴቶች ፊት በየከተሞቻችን መንገዶች ላይ የሚራመዱ ሰዎችን መብታቸው የተሰቀለ ሰዎችን ፊት ነጸብራቅ ሊሆንም ይችላል። የእናንተንና የኔን ፊት ጨምሮ የእነዚያ ሴቶች ፊት የብዙሃን ሰዎች ፊት ነጸብራቅም ነው። ልክ እንደ እነርሱ እኛም ወደፊት እንድንራመድ የሚሰማን ስሜትና እውነታ በዚያ መልኩ ሊጠናቀቅ ስለሚችል ራሳችንን ማግለል እንችላለን። እርግጥ ነው እኛ በውስጣችን የእግዚአብሔርን ቃል ኪዳንና የእግዚአብሔርን ታማኝነት በእርግጠኛነት እንሸከማለን። ነገር ግን ለራሳችንና ለሌሎች ታማኝ ያልሆንባቸው ብዙ አጋጣሚዎችን ያደረግነውን ጥረት አድርገን የተሸነፍንባቸው ነገሮችን ሁሉ ያካተተ ጠባሳ በፊታቸው ላይ ይታያል። በልባችን ውስጥ ያሉ ነገሮች ከነዚህ የተለዩ ሊሆኑ ይችላሉ። ነገር ግን ሳናስበው ተስፋ በመቁረጥ በመቃብር ውስጥ መኖር እንለምዳለን። ከነዚህም በከፋ መልኩ ይህ ነገር የሕይወት አንዱ ሕግ እንደሆነ አድርገን ራሳችንን እናሳምናለን። የማምለጫ መንገዶችን በመዘየድ ሕሊናችንን አደንዝዘን አምላክ በአደራ የሰጠንን ተስፋ እንቀብራለን። ስለዚህም በአንድ መልኩ ለእግዚአብሔር ያለን ፍላጎትና በሌላ በኩል ደግሞ ጨለማን መላቀቅ አቅቶን በእነዚህ ሁለት ነገሮች ውስጥ አጣብቅኝ ውስጥ ገብተን ልክ እነዚህ ሁለት ማርያሞች እንዳደረጉት ዐይነት ጉዞ እኛም በዚህ መንገድ ላይ ብዙውን ጊዜ እንጓዛለን። ጌታ ብቻ ሳይሆን የሞተው ተስፋችንም ከእርሱ ጋር ሞቷል። እነሆ በድንገት ታላቅ የምድር መናወጥ ተከሰተ። እነዚህም ሴቶች ልክ አንድ ሰው ወይም አንድ ነገር በእግራቸው ስር ሆኖ መሬቱን እንዳንቀጠቀጠው ዐይነት ስሜት ስለተሰማቸው በድንገት ከፍተኛ ድንጋጤ ውስጥ ገቡ። በተጨማሪም አንድ ሰው ወደ እነርሱ መጥቶ እናንተ ሳትፍሩ ካላቸው በኋላ እርሱ እንደ ተናገረው ከሙታን ተነስቷል በማለት ጨምሮ ነገራቸው። ይህም መልእክት ከትውልድ ወደ ትውልድ በመተላለፍ ዛሬ እዚህ ቅዱስ የሆነ ምሽት ላይ በመድረስ ወንድሞችና እህቶች በፍጹም አትፍሩ፣ እርሱ እንደ ተናገረው ከሙታን ተነስቷል ይለናል። በመስቀል ላይ የጠፋው ሕይወት ዛሬ እንደ ገና እንደ አዲስ ይነቃል። የኢየሱስ ልብ ምት እንደ ስጦታ ተሰጥቶናል። አዲስ አድማስ ከፍቶልናል። የጌታ ልብ ምት ተሰጥቶናል። እኛም በአንጻሩ ይህንን የልብ ምት ወደ አንድ ለዋጭ ወደ ሆነ ኃይልና አዲስ ስብዕናን እንዲፈጥር አድርገን ልንጠቀመው ይገባል። ክርስቶስ በትንሣኤው የመቃብሩን ክዳን የነበረውን ድንጋይ ከፍቶታል። እኛንም ቈልፎ ከያዘን ሥጋት ደህንነትን ከመግዛት ፍላጎትና እኛ ሥልጣናችንን የሌሎችን ሰብአዊ መብት ለመግፈፍ ከመጠቀም ፍላጎታችን ነጻ ያወጣናል። በዚህም ምሽት የኢየሱስን የልብ ምት እንድናውጅ ተጠርተናል። ኢየሱስ በሕይወት አለ። የመቅደላዊት ማርያምና የሌላኛው ማርያም ሰላም የፈጠነ እንዲሆን ያደረገው ይሄ ነው። ለዚህም ነው መልካሙን ዜና በፍጥነት ለማብሰር የተመለሱት። የሐዘን ቁርበታቸውንና ሐዘንተኛ ገጽታቸውን አውልቀው እንዲጥሉ ያደረገውም ይሄው ራሱ ነው። ወደ ከተማ ተመልሰው ከሌሎች ጋር እንዲገናኙ ያነሳሳቸውም ይሄው ነው። እኛም እንደ ሁለቱ ሴቶች የኢየሱስን መቃብር አይተናል። ስለዚህም ወደ ከተማ ከነርሱ ጋር እንድትሄዱ ጠይቃችኋለሁ። እኛ ሁላችን አካሄዳችንን ተመልክተን የፊታችንን ገጽታ መቀየር ይኖርብናል። ከነርሱ ጋር ተመልሰን በመሄድ የቀብር ስፍራ የሕይወት መደምደሚያ የመጨረሻው ስፍራ አድርጎ ለሚቆጥሩ ሰዎች ሁሉ ሞት ከዚህ ምድር የመገለያው ብቸኛ መንገድ በሚመስልበት ስፍራ ሁሉ መልካም ዜናውን ለማብሰር እንውጣ። ለማብሰር፣ ለመካፈል፣ እውነት ምን እንደሆነ ለመግለጥ፣ ጌታ በሕይወት መኖሩን ለመግለጽ እንውጣ። ተስፋቸው የተቀበረባቸው የሚመስላቸው ሰዎች፣ ሕልማቸው ለተቀበረባቸው ሰዎች፣ መብታቸው ለተቀበረባቸው ሰዎች ሁሉ እርሱ ነዋሪ እንደሆነና እነርሱም እንደሚነሱ ማወጅ ይገባል። መንፈስ ቅዱስ በዚህ መንገድ ላይ እንድንጓዝ የማንፈቅድለት ከሆንን እኛ ክርስቲያኖች አይደለንም ማለት ነው። ስለዚህም እንሂድ። በዚህ ድንገተኛ በሆነ አዲስ ንጋትና ኢየሱስ ብቻ ሊሰጠን ከሚችለው አዲስነትን ለመቀበል ራሳችንን ዝግጁ እናድርግ። የእርሱ ርኅራኄና ፍቅር እርምጃችንን እንዲመራው እንፍቀድለት። የእርሱ የልብ ምት የደከመውን የልባችንን ምት ያፈጥነው ዘንድ እንፍቀድለት። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ስትከታተሉት የነበራችሁት በሚያዝያ 7 2009 ዓ.ም በቅዳሜ ምሽት የፋሲካ የዋዜማ ቅዳሴ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በቅዱስ ጴጥሮስ ባዚሊካ ባሳረጉበት ወቅት ካሰሙት ስብከት የተወሰደ ነው።
የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ትላንትና በዕለተ ትንሣኤ መድህን ዓለም ኢየሱስ ክርስቶስ የተወለዱበት 90 ዓመት አስበውና አክብረው ውለዋል። ቅድስነታቸው እንደ ጎርጎሪዮስ አቆጣጠር መጋቢት 16 ቀን 1927 በደቡብ ጀርመን ማርክት በተባለው ቦታ ከአባታቸው ከጆሴፍ ራትዚንገርና እናታቸው ማሪያ ራትዚንገር የተወለዱ ናቸው። በገዛ ፍላጎታቸውና ፈቃዳቸው መንበረ ሐዋርያ ቅዱስ ጴጥሮስ የለቀቁ ቅድስነታቸው የቅድስት ካቶሊካዊት ቤተ ክርስቲያን 265ኛ ርዕሰ ሊቃነ ጳጳሳት ናቸው። አሁን ቫቲካን ውስጥ በሚገኘው ገዳመ እናት ቤተ ክርስቲያን በጸሎትና አስተንትኖ ይኖራሉ። ትናንትና ረፋድ ላይ የወቅቱ ርዕሰ ሊቃነ ጳጳሳት ፍራንሲስ 90 ዓመት ልደት የቀድሞ ርዕሰ ሊቃነ ጳጳሳት ምክንያት በማድረግ በቅዱስ ጴጥሮስ ካቴድራል መሥዋዕተ ቅዳሴ አሳርገዋል። የቫቲካን የዜና ምንጭ እንደዘገበው የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ ዛሬ በቫቲካን መካነ አትክልት ዘመድ ወዳጅ በተገኘበት በትውልድ ሀገራቸው ባየርን ባህል መሠረት የተወለዱበት 90 ዓመት ከፍ ባለ ድምቀት አክብረዋል። ታላቅ ወንድማቸው ጊዮርግ ራትዚንገር ለክብረ በዓሉ ከጀርመን ቫቲካን መግባታቸውና የተወለዱበት ዕለት ከትንሣኤ መድህን ኢየሱስ ክርስቶስ መግጠሙ ጸጋ ነው ሲል የዜና ምንጩ አክለዋል። ይሁንና በሁለተኛ ሺህ የቅድስት ካቶሊካዊት ቤተ ክርስቲያን ዘመናዊ ታሪክ ማለት በስድስት ምዕተ ዓመት ውስጥ የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ በገዛ ፈቃዳቸውና ፍላጎታቸው መንበረ ሐዋርያ ቅዱስ ጴጥሮስ የለቀቁና ሁለት አርእስተ ሊቃነ ጳጳሳት ቫቲካን ውስጥ ሲኖሩ ይህ የመጀመሪያ ጊዜ እንደሆነም ተዘግበዋል። ይሁንና የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ የቀድሞ ርዕሰ ሊቃነ ጳጳሳት እንዲኖሩ በር ከፍተዋል። መንበረ ሐዋርያ ቅዱስ ጴጥሮስ ሲለቁ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚለኝን ግቢራዊ ለማድረግና በጸሎትና አስተንትኖ ለመኖር ዝግጁ ነኝ ነበር ያሉትም። የቀድሞ ፓፓ ቤኔዲክቶስ እንደ ግርጎሪዮስ አቆጣጠር ከ2005 ወርሃ ሚያዝያ 19 ቀን እስከ ወርሃ የካቲት 28 ቀን 2013 ርዕሰ ሊቃነ ጳጳሳት ሆነው ካቶሊካዊት ቤተ ክርስቲያንን መርተዋል።
አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው ስርጭት ክፍል የሚቀርብላችሁን የሰኞ የሚያዝያ 9 2009 ዓ.ም ተመረተ የዜና ስርጭታችንን ነው። በትላንትናው ዕለት ማለትም በሚያዝያ 8 2009 ዓ.ም ተመረተ የጌታችን የኢየሱስ ክርስቶስ የትንሣኤ በዓል በደመቀ መልኩ መከበሩ ይታወቃል። ይህንንም በዓል ለመታደም በብዙ ሺህ የሚቆጠሩ ምዕመናንና የአገር ጎብኚዎች በቅዱስ ጴጥሮስ አደባባይ ተገኝተው በርዕሰ ሊቃነ ጳጳሳት ፍራንቼስኮ የተመራውን መስዋዕተ ቅዳሴ መታደማቸውም ይታወሳል። ቅዱስነታቸው ካሳረጉት መስዋዕተ ቅዳሴ በመቀጠል ልማዳዊ በሆነ መልኩ በተላላቅ በዓላት ወቅት የሚያቀርቡትን በላቲን ቋንቋ ኡርቢ ኤት ኦርቢ በአማርኛው ለከተማው ማለትም ለሮምና ለመላው ዓለም በተሰኘው ልማዳዊ የሆነ መልእክታቸውን ማስተላለፋቸውም ተገልጿል። ቅዱስነታቸው በወቅቱ ባስተላለፉት መልእክታቸው እንደገለጹት ጌታችን ኢየሱስ ክርስቶስ በትንሣኤው ከኃጢአት ባርነትና ከሞት ነጻ አውጥቶን የዘላለም ሕይወት በርን ከፍቶልናል ብለዋል። በሁሉም ዘመናት አሉ ቅዱስነታቸው፣ በሁሉም ዘመናት ከሞት የተነሳው እረኛችን በዓለም በረሃማ ስፍራዎች በመቅበዝበዝ ወንድምና እህቶቹን ያለምን መታከት ይፈልጋቸዋል ያሉት ቅዱስነታቸው የጠፉትን የተሰደዱትን የመውጫ በራተው የሚኳትኑትን ሁሉ ለመፈለግ ይወጣል፣ በተለመደው ወይም አዲስ የባርነት ቀንበር ሰለባ የሆኑትን ሁሉ ወደ እርሱ ያመጣቸዋል፣ ራሳቸውን መከላከል የማይችሉ ሕፃናትንና ታዳጊዎችንም ይንከባከባል ብለዋል። ከሞት የተነሳው እረኛችን እናት አገራቸውን አስገዳጅ በሆነ መልኩ ጥለው በጦርነት በሽብር ጥቃት በረሃብና ጨቋኝ የሆነ አገዛዝ ምክንያት አገራቸውን ጥለው የሚሰደዱ ሰዎች ጋር አብሮ ይራመዳል ያሉት ቅዱስነታቸው በዓለም ዙሪያ የሚገኙ መሪዎች ግጭቶች እንዲወገዱና የሕገ ወጥ የመሳሪያ ዝውውር ይገታ ዘንድ እንዲሰሩ አጋጣሚውን ተጠቅመው ከሙታን በተነሳው ጌታ ስም የተማጽኖ ጥሪያቸውንም አቅርበዋል። ቅዱስነታቸው በወቅቱ ባስተላለፉት መልእክታቸው በመካከለኛው ምስራቅ በተለይም በሶሪያ እየተካሄደ የሚገኘውን አውዳሚ የሆነ ጦርነት እንዲያበቃ ጥሪ ማድረጋቸው የታወቀ ሲሆን በቅርቡ በአሌፖ ክልል በደረሰው የቦምብ ጥቃት የበርካታ ሰዎች ነፍስ መጥፋቱን አስታውሰው በስደተኞች ላይ የተፈጸመ በጣም አስከፊ የሆነ የዘመናችን ጭፍጨፋ ነው በማለት ድርጊቱን አውግዘዋል። ቅዱስነታቸው በአፍሪካ አህጉር ውስጥ የሚገኙ በደቡብ ሱዳን፣ በሱዳን፣ በሶማሊያና በኮንጎ ዲሞክራቲክ ሪፐብሊክ ቀጣይነት ባለው መልኩ የሚደረጉ ግጭቶችን ሕዝቡ በጽናት መቃወም እንዳለበት ጠቅሰው በተለያዩ የአፍሪካ አካባቢዎች የሚታየውን የምግብ እጥረት እንዳለ አስታውሰው ከሞት የተነሳው ክርስቶስ ከእነርሱ ጋር ይሆን ዘንድ ጸሎታቸው መሆኑንም ገልጸዋል። የላቲን አሜሪካ አገሮችን በተመለከተ የተናገሩት ቅዱስነታቸው ማንኛውንም ግጭቶችና አለመግባባቶችን በድርድር ይፈቱ ዘንድ ጥሪ አቅርበዋል። ቅዱስነታቸው የአውሮፓ አገራትን በተመለከተ ትኩረት ሰጥተው እንደ ተናገሩት በኢኮኖሚ አለመረጋጋት ምክንያት አንዳንድ የአውሮፓ አገራት በአስቸጋሪ ሁኔታ ውስጥ እንደሚገኙ ጠቁመው ይህም በወጣቶች ዘንድ ከፍተኛ የሆነ የሥራ አጥነት አደጋ እየደቀነ መምጣቱን ጠቁመው ከሙታን የተነሳው ጌታ ተስፋ የሆናቸው ዘንድ ተማጽነዋል። ቅዱስነታቸው በመልእክታቸው ማጠናቀቂያ ላይ እንደገለጹት ጨለማችንን ያስወግደው፣ ከሞት ይሰውረን፣ ከሙታን የተነሳው ጌታ ለዓለማችን ሰላምን ይስጥልን ካሉ በኋላ ቡራኬን ሰጥተው ሕዝቡን ተሰናብተዋል። Yeah.
በመካከለኛው ምስራቅ ሶሪያ ላይ የእርስ በርስ ጦርነት ከተጀመረ መጋቢት 11 ቀን 2011 እንደ ጎርጎሪዮስ አቆጣጠር የሀገሪቱ ህዝበ ክርስቲያን እንሆ ለሰባት ጊዜያት የትንሣኤ ክብረ በዓላት ትናንትና አስቦ መዋሉ ተመልክተዋል። በተያዝነው ወርሃ ሚያዝያ 4 ቀን በሰሜናው ምዕራብ ኢድሊብ ክልል በካን ሻይኮን ኬሚካዊ ጥቃት ከተፈጸመ በኋላ የሀገሪቱ ህዝብ በፍርሃትና ስጋት እየኖረ እንደሚገኝ ተገልጠዋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ ትናንትና ዕለተ ትንሣኤ ኢየሱስ ክርስቶስ እኩለ ቀን ላይ በቅዱስ ጴጥሮስ አደባባይ ኡርቢ ኤት ኦርቢ ሐዋርያው ቡራኬ በሰጡበት ጊዜ የሶሪያ ህዝብ የሞት ጭንቀት፣ እንግልት፣ ፍርሃትና ስጋት እንዲገታ ለዓለም አቀፍ ማኅበረሰብ አደራ ሲሉ ተማጽነዋል። በሶሪያ የካልዴይ ቤተ ክርስቲያን ጳጳስና የሀገሪቱ ካሪታስ ፕሬዚደንት ብፁዕ አቡነ አንቶኒ አውዶ ሁኔታው አስጊና አስፈሪ መሆኑ ጠቅሰው፣ ሆኖም የሀገሪቱ ሕዝበ ክርስቲያን የትንሣኤ ክብረ በዓል በአንድነትና በተስፋ አክብሮት መዋሉ ተናግረዋል። አብያተ ክርስቲያናት፣ ሀገራት አቀፍ ግብረ ሰናይ ድርጅቶችና ካሪታስ ለከፍተኛ ችግር የተጋለጠውን የሶሪያ ሕዝብ ሰብአዊ እርዳታ በመስጠት ረገድ ከፍተኛ አስተዋጽኦ እያደረጉ እንደሚገኙ ብፁዕ አቡነ አንቶኒዮ አውዶ ገልጠዋል። ይህ በዚህ እንዳለ ሆኖ ሀገሪቱ ውስጥ በመንግሥት ሰራዊት ቁጥጥር ስር በምትገኘው አሌፖ ላይ በተሽከርካሪ ላይ በተጠመደ የአጥፍቶ ጠፊ የቦምብ ጥቃት ትናንትናው ቢያንስ 24 ሰዎች መገደላቸው የሶሪያ ሰብአዊ መብቶች ታዛቢ ቡድን አስታውቀዋል። በዚሁ ሶሪያ ውስጥ በተከሰተው ጦርነት ሁለቱ ሀያላን መንግሥታት ዩኤስ አሜሪካና ሩሲያ መፋጠጣቸው እየተነገረ ነው። ይሁንና ጦርነቱ ከተጀመረም ከአምስት ዓመታት በፊት 480 ሺህ ሕዝብ ለህልፈት መዳረጉ፣ 1,900,000 ሕዝብ መቁሰሉ፣ 6,500,000 ሕዝብ መፈናቀሉ፣ ወደ 5,000,000 የሚጠጋ ሕዝብ መሰደዱ ተመልክተዋል። በምዕራብ አፍሪቃ በናይጄሪያ ደቡባዊ ክልል ካዱማ ፉላኒ የተባለ ዘላን ማኅበረሰብ በክልሉ ሕዝብ ላይ ከፍተኛ ዐመፅ እያደረሰ መሆኑና ጉዳዩ ለሀገሪቱ ካቶሊካዊት ቤተ ክርስቲያን እጅግ አሳሳቢ የሆነ መምጣቱ ከቦታው የደረሰ ዜና ያመለክታል። ብፁዕ አቡነ ጆሴፍ ዳንላሚ የካፋንቻን ሀገረ ስብከት ጳጳስ ካዱና ላይ የተከሰተው ኃይለኛ ቀውስ የክልሉ እና ፌዴራላዊ መንግሥት አስተዳደር ክፍተት መሆኑ ጠቁመው ከፍተኛ ትኩረት ያሻዋል ሲሉ መግለጫ ሰጥተዋል። የናይጄሪያ ካቶሊካዊት ቤተ ክርስቲያን ረኪበ ጳጳሳት በየጆስ ሀገረ ስብከት ጳጳስ በብፁዕ አቡነ ኢግናሲዮስ አያዩ የሚመራ የልዑካን ቡድን ወደ ደቡባዊ ካዱና መላኩ የክልሉ መገናኛ ብዙሃን ያመለክታሉ። የክልሉ መንግሥት ባለሥልጣናት ከፉላኒ ዘላን ማኅበረሰብ ጋር ይተባበራሉ የሚል ክስ እየተሰነዘረ መሆኑም ተያይዞ ተገልጠዋል። በደቡባዊ ካዱና የሚኖር ሕዝብ አብዛኛው የክርስትና እምነት ተከታይ መሆኑም ተያይዞ ተገልጠዋል። የደቡባዊ ካዱና ሕዝብ አንድነትና እኩልነት እንዲጠብቅ የካፋንቻን ጳጳስ ብፁዕ አቡነ ጆሴፍ ዳንላሚ ማሳሰባቸው ከቦታው የደረሰ ዜና ዘግበዋል። አድማጮች የምትከታተሉት የቫቲካን ራዲዮ የአማርኛ ቋንቋ ዝግጅት ነው። በግብፅ ባሳለፍነው እሁድ ዕለተ ሆሳዕና በሁለት አብያተ ክርስቲያናት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግብፅ በተፈጸመው የተግባረ ሽበራ ጥቃት 45 ክርስቲያኖች ሕይወታቸውን እንዳጡ የሚታወስ ነው። በትናንትናው ዕለት በዋለ የትንሣኤ ክብረ በዓል በሀገሪቱ አብያተ ክርስቲያናት ውጥረት መስፈኑና ኃይለኛ የጸጥታ ጥበቃ ታጅቦ ማለፉም ተነግረዋል። የግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ቴዎድሮስ ዳግማዊ በአሌክሳንድሪያ ቅዱስ ማርቆስ ቤተ ክርስቲያን የትንሣኤ በዓል ሥርዓተ ቅዳሴ ማሳረጋቸውና ሀገሪቱ ውስጥ አንድ ለሌላው የሚጸልይበት ግብፅ እንድትገኝ ህልሜ ነው ብለው መስበካቸው ተዘግበዋል። በአጠቃላይ በመካከለኛው ምስራቅ ሰላም ይሰፍን ዘንዳ ከፍተኛ ተስፋ እንዳላቸውና ስለዚሁም እንደሚጸልዩ ፓትርያርኩ አያይዘው መስበካቸው ዜናው በተጨማሪ ገልጠዋል። አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ ላውዴቱር ኢየሱስ ክርስቶስ።